ሰዎች ያንን ህግ ሲያወጡ በዚህ መልክ ነው አብረን መኖር የምንችለው ብለው አስበው ሊሆን ይችላል። ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለክ የምትፈጥረው ህግ ብታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገ መንግስት መዋቅር በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለም።
ብልህ ቤተሰብ ብልህ መሪ ያላት አገር ከዚህ አሰቃቂ ሁኔታ ከዚህ ጥፋት ምንድነው የተማርኩት ብሎ ራሱ ይጠይቃል። መንግስት አባታዊ ኃላፊነቱ አንዱ ባለፉት አመታት የኢትዮጵያን ወጣት ሰባብቱን የሚያክለውን ህዝብ ባልሆነ የታሪክ ትርክት ጭንቅላቱ እንዲታጠብ እንዲመረዝ መፍትሄ አልነበረበትም።
የኢትዮጵያ ህግ ምን ይላል? ሁሉም ሰው በህግ አይን እኩል ነው። የህግ አይን ብሔር የለውም ማለት ነው። የህግ አይን ክልል የለውም ማለት ነው። በእኛ ማለት መሀል ላይ ያለ የማያዳለ ሁሉንም እኩል አይቶ ማስረጃዎች መዝኖ ፍርድ የሚሰጥ ማለት ነው። ይሄ የማረግ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ሰጥ
እንዴት እዚህ ደረሰን ሲል በመጠየቅ የጊዜያችንን ፈተናዎች በጥልቀት ለመመርመር በታለመ ውጥን የተካሄደው ሰፊ ውይይት ተሳታፊዎች ዛሬም ተመልሰዋል። በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሀዘንና የቁጣ ስሜት ባሻገር በሚዛንና በርቆ አሳቢነት የዛሬን ብቻም ሳይሆን የነገውንም የህይወት መንገድ ጭምር ባስተዋይ ልቦና ለመመርመር የሚጥር ነው። አሁን አመዛዛኝ ድምጾች በሚል አብይ ርዕስ የተጀመረ ተከታታይ የውይይት ፕሮግራም አካል ነው። ተወያዮቹ አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ኢትዮጵያውያን ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም በቀደመው ውይይታቸው እልባት ከተደረገበት ይጀምራል።
አቶ ደረጀ፣ በዚህ አሳዛኝ ሁኔታ ውስጥም ቢሆን ከፈተናዎች ውስጥ ስለሚቀሰመው ትምህርት አንስተዋል። ትምህርቶች ያገኝተናል በግራም በቀኝም ቢሆን ብለዋል። የገጠመንን ልብ ማለታችን ጠቅሰው በሌላ በኩል ደግሞ ስለ ተከሳሾች መብትም ተከስ አድርገዋል። ጥፋት ፈጽሞ የተገኙ የሰው ህይወት ያጠፉ የሰው ንብረት ያወደሙ እንዲጠየቁ የሚፈለገውን ያህል ተጠርጣሪ ሁሉ ወንጀለኛ አይደለምና የተጠርጣሪዎችን መብትም በተመለከተ በእርግጥ ተጠርጣሪዎች በህግ ተጠያቂ ሆነው እስኪገኙ ድረስ መሆን ያለበትን መኬድ ያለበትን መንገድ ቀደም ብለን እንደጠቀስ ነው ህጉ ስርዓት ላይ ያለን አመኔታም ከፍ ስለማድረግም ጭምር ለዘለቄታውም ከሚሰጠው ጥቅም አንፃር እስኪገፋ አድርገው ያብራሩ።
ትምህርት የሚገኘው ሰዎች ክስ ተመስርቶ በግልጽ ጉዳያቸው ታይቶ ካሸነፉ ተለቀው፣ ምክንያቱም ጥፋተኛ ተብሎ የተጠረጠረ ሰው ለዳኛ ጥፋተኛ አይደለም ተብሎ ሲለቀቅ መንግስትም ያሸንፋል ብለን ነው የምናስበው። ምክንያቱም ጀስቲስ ማለት ፍትህ ሲወሰን በፈለገው መልክ ቢወሰን መንግስት የሲስተሙ ባለቤት ስለሆነ አንድ አሸናፊ አርጎ ነው ራሱን መውሰድ ያለበት። ኃላፊነቱ ለፍርድ ማቅረብ ነው። የሚያስፈልገውን ደግሞ በህገ መንግስት የተደነገገውን የማንኛውም ተከሳሽ መብት ማስጠበቅ ኃላፊነት አለበት። ብዙ ጊዜ ሳልወስድ ቅድም የተነሱትን ችግሮች ትንሽ ለመጥቀስ ያህል በእኔ አመለካከት እንደገና ከህግ አንጻር ለማየት ያ ስለሆነ እኔ አጠናሁት አካባቢ ኤክስፐርቲሴ የኢትዮጵያ ህግ በክልልም በፌዴራልም ያለው ማዕከል ያጣ ህግ ነው እና አንድን አገር እርግጥ ቅድም አቶ ሙድጌታ እንዳለው ሰዎቹ ያንን ህግ ሲያወጡ ይሄ በዚህ መልክ ነው አብረን መኖር የምንችለው ብለው አስበው ሊሆን ይችላል። ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለክ የምትፈጥረው ህግ ብታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገ መንግስት መዋቅር በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለም። ፌዴራሊዝም ሲደረግ ፌዴራሊዝም ከሆነ አላማችን የኢትዮጵያ ህገ መንግስት ያስቀመጠው ፌዴራል ሲስተም አይደለም። ለምን ብትለኝ የፌደራሊዝም ዋና ዓላማው አንድ ሀገር ውስጥ የፌደራል ጠንካራ ገቨርንመንት ይኖርና የተለያዩ ስቴቶች ደግሞ ክልሎች ብትላቸውም ህዝባቸው በሚፈልጉት መልክ የተወሰኑ አካባቢዎች ኤሪያዎች የትምህርት የባህል ሶሻል የጤና እንዲሁም የፖሊስ አወቃቀር በሚፈልጉት መልክ አድርገው የግለሰብን መብት ግን እዛ አካባቢ የሚኖረው ማንኛውም ግለሰብ ከየትም ይምጣ ከየትም ዜጋም ይሁን ኬንያዊ ወይም ሌላ ሀገር ዜጋ በእኩል የመኖሪያ መብት እስካለው ድረስ በእኩል ከማንኛውም ነዋሪ ጋር በፌደራል ህገ መንግስት የሚሰጠው መብት አስከብረው የፌደራል ህገ መንግስት ከሚሰጠው መብት ያነሰ ሳይሰጡ ከፈለጉ ግን ከዛ በላይ ሰጥተው የሚያስተዳድሩበት ስርዓት ነው የፌደራል ስርዓት። ያንን ባላንስ የሚደረገው የፌደራል ስርዓት ሁሉ ጊዜ የክልሎች የስቴት መብት አለ ግን የግለሰቡ መብት ጋር ባላንስ መደረግ አለበት። ይሄ አሁን ሻሸመኔ የተለያየ ቦታ ላይ ሲደረጉ የምታየው ምን የዛ ባላንስ ማጣት ነው የዛ ማዕከል ማጣት የክልል ኗሪ የፌደራል ህገ መንግስትን መጣስ አይችልም። ምክንያቱም ማንኛውም ሰው እንደ ኢትዮጵያ ዜጋነቱ የፈለገበት ቦታ የመኖር የፈለገበት ቦታ የመስራት የፈለገውን አይነት ንግድ ከፍቶ የመተዳደር የዜግነት መብት አለው እና ይሄ መሬት የገሌ ነው የሚለው ከፌደራል ሲስተም ውስጥም የውጭ ነው። ዓለም ላይ እኮ ብዙ ፌደራል ሲስተሞች አሉ። አሜሪካን ፌደራል ሲስተም ነው፣ ካናዳን ፌደራል ሲስተም ነው፣ ጀርመንን ፌደራል ሲስተም ነው እና ማንኛውም አሜሪካ የፈለገበት ቦታ ሄዶ መኖር ይችላል። እኩል መብት ነው ያለ በሄደበት ቦታ ሁሉ። ስለዚህ የግለሰቡን መብት ከግሩፕ መብት ጋር ባላንስ የሚያደርግ ስርዓት አይደለም። ሁለተኛ ደግሞ እና በጣም በትልቁ የግለሰብ መብት በሚነፈግበት ጊዜ ያ ግለሰብ መብቱን የሚያስከብርበት ስርዓት አልተዘረጋም። በየክልሉ የፌደራል ፍርድ ቤቶች በስፋት ተቀምጠው የግለሰቦች መብት በሚጣሱበት ጊዜ በክልሎች አይ ይሄ እናንተ ክልል ፖሊሲ ይሄንን የግለሰብ መብት የሚጥስ ስለሆነ ተግባራዊ መሆን አይችልም የፌደራል ህገ መንግስቱ ጋር ይጻረራል እየተባለ ውድቅ የሚሆንበት ስርዓት አልተፈጠረም። ያ ከሌለ ግለሰቦች መብታቸውን ማስከበር አይችሉም የፌደራል ሲስተም አይደለም ማለት ነው። የምትፈጥረው አናርኪ ማለት ነው። በተለያየ ቦታ ያለው የፈለጉትን አይነት ህግ አድርገው እዛ አካባቢ ያለውን ሰው እንደፈለጉ ማባረር ማሰቃየት ይችላል ማለት እና አንድ የኦሮሞ ተወላጅ ትግራይ ሄዶ አንድ ትግራይ ተወላጅ ኦሮሞ አካባቢ ሄዶ መብቱ ተከብሮ ለሌላው የሚሰጠው ማንኛውም የመስራት የመኖር የመነገድ መብቶች ፍቃዶች በሙሉ እንደሌላው ተሰጥቶት መኖር ካልቻለ አገር የለም ማለት እና ተጨማሪ ሌሎችም ነገሮች አሉ። ግን ዋናው የህግ መሰረቱ ከመጀመሪያው ትልቅ ፕሮብሌም ያለው ነው። ተጨማሪ ፕሮብሌሞችን በኋላ መነጋገር እንችላለን።
መልካም አቶ ደረጀ ወደ አቶ ይልማ ከመሻገር በፊት የፌደራል አደረጃጀቱ ከሌሎችም በጣም የተለየ በርግጥም በፌደራል አደረጃጀት ለዜጎች ሊሰጥ የሚችልውን ለነዋሪዎች ጭምር በማንኛውም ዜግነት ያሉ የሚገባውን መብት ጭምር ገልጸዋል። በርግጥ ግን ይሄው ፌደራል ስርዓት ራሱ ያለውን በትክክል ስንረዳለን ወይ? አተገባበራቸው ላይ የታየው መዛባት የሌላን መብት መውሰድ እንደ መብት የሚቆጠር የሚመስልበት ይታያል። የፌደራል ስርዓቱ ይሄ ራሱ አሁን ያለውስ ቢሆን የሌላን ሰው መብት መክፈፍ ይፈቅድ ይሆን? በትክክል እንረዳዋለን ወይ? የሚረዱት ነገር ካለ ባጭሩ።
በመጀመሪያ ደረጃ የፌደራል ስርዓት የለም ኢትዮጵያ ውስጥ። ባለፈው 30 አመት የነበረው አንድ ጠንካራ ፓርቲ የመረጣቸው የፈቀደላቸው የተለያዩ ፓርቲዎች የሚያስተዳድሯቸው ተጽፎ የተሰጣቸው ኮንስቲቱሽን ተግባራዊ የሚያደርጉበት ሲፈልጉም የማያደርጉበት መሪዎች ደግሞ የዛ አካባቢ መሪዎች እንደየአስፈላጊነቱ የሚቀየሩበት ኢህአዴግ ማለት ነው ስርዓት ነበር። የፌደራል ስርዓት ዋና ፊቸሩ የተለያዩ አካባቢ ሰዎች የራሳቸውን መሪዎች መምረጥ ነው ዋናው። እና የትግራይ ህዝብ ተሰብስቦ የራሱን መሪ መምረጥ አለበት፣ በፈለገው ጊዜ ማባረር መቻል አለበት፣ የራሱን ኮንስቲቱሽን በሚፈልገው መልክ ማስቀመጥ አለበት። ከፌደራል ኮንስቲቱሽን በላይ መፍት መስጠት ይችላል ያነሰ መስጠት አይችልም ዛ ነው አሪ ላለው ሰው በጠቅላላ ይሄ ተከብሯል ኢትዮጵያ ውስጥ ኦሮሚያ ውስጥም ይሄ ነገር ተደርጓል በንሻንጉል ሌላም ቦታ ሁለተኛና most importantው ደግሞ ግለሰቦች ዜጋዎች መፍታቸው በሚነፈግበት ጊዜ ፍርድ ቤት ሄደው መፍታቸውን የሚያስከብሩበት የፌደራል ሲስተም ነበር ወይ ይሄንን በሚናይበት ጊዜ አልነበረም አሁን ምንድነው የሆነው የነበረው ሴንትራል ጋቨርንመንት አሃዳዊ ሲስተም ነበር በመልስ ዜናይ ስር አሃዳዊ ሲስተም ነው ከዛም በኋላ የነበረው አሃዳዊ ሲስተም የነበረው ያ ሲስተም ጋር ትንሽ ክልሎች የራሳቸውን ኃይል አሰርት ማድረግ ጀመሩ ማምጣት ጀመሩ አሁን በዛ በሚሆንበት ጊዜ ይሄን አይነት ስትራክቸር የፌደራል ለነተኛ የፌደራል ስትራክቸር ለማድረግ የሚያስፈልጉ ነገሮች ስላልተሟሉ ወደ ፌደራል ከመሄድ ይልቅ ወደ አናርኪ መሄድ ጀመረ ምክንያቱም እያንዳንዱ ክልል የራሱ ኃይል አዘጋጀ እኔ ከዚህ በኋላ እንዲህ ነው ማደርገዋል የፌደራል ሲስተም በደም ስላልገባል እኛ አሁን እዚህ ፌደራል ሲስተም ውስጥ ነው የምንኖረው እና አትሊስት የተሻለ አመለካከት አለን ስለ ፌደራል ሲስተም ኢትዮጵያ ውስጥ ግን የፌደራል ሲስተም ብሎ ሰው ሲያስብ ኦሮሚያ የኦሮሞ መኖሪያ ሌላው ሰው መብት የሌለው ትግራይ የትግራይ መኖሪያ ሌላ ሰው መብት የሌለው አንድ ኦሮሞ እኮ ትግራይ ሄዶ መመረጥ መብት አለው በፌደራል አንድ ትግራይ አማራ ጋር ሄዶ መመረጥ መብት አለው በፌደራል እና ይሄ የፌደራል ሲስተም በደንብ በህዝቡ እንዲገለጽ ንወያይ አሁን አይ ቲንክ የመጀመሪያ እድል ይፈጥራል ሁለተኛና ትልቁ ፕሮብሌም ያመጣው የሱፕሪም ኮርት አለመኖር ነው እና ይሄ የሱፕሪም ኮርት የህገ መንግስት ጉዳዮችን የሚፈታ ከፓርላማ ውጪ የሞሰን መብት ያለው ሱፕሪም ኮርት የለም ኢትዮጵያ ውስጥ ህገ መንግስቱ ያንን አይፈቅድም የተቋቋመው ህገ መንግስት ሱፕሪም ኮርት የኮንስቲቱሽናል ጉዳዮችን እንዳይ የኮንስቲቱሽናል ጉዳዮች በሃውስ ኦፍ ፌዴሬሽን በተቋቋመ የኮንስቲቱሽናል ካውንስል ኢንኩሪ ካውንስል በሚባል እንዲታይ ስለሚያደርግ ይሄንን የመሰረቱት ራሳቸው ህወሓት መሪዎች ራሳቸው ቢከሱ ፍርድ እንደማያገኙ ወስነው ወደ ፍርድ ቤት አይሄዱ ህገ መንግስት ተጣሰ ስትል የምትሄደው ፍርድ ቤት ህገ መንግስት ተጥሷል የምርጫ ኮሚሽን ምርጫውን ያራዘመው ከህገ መንግስት ውጪ ነው ስለዚህ ምርጫውን እንዲያካሄድ እንዲታዘዝ ብለህ ፍርድ ቤት ሄዳል ግን ህገ መንግስት ተጥሷልና ህገ መንግስቱን እጥሳለሁ ማለት ደግሞ አትችል ስለዚህ ህግን የመከተል ባህል ማዳበር አለብን እስኪሻሻል ድረስ በጣም ደካማ ቢሆንም ባለው ህግ ተጠቅመን ምሻሻለውን ለይተን አውጥተን ማሻሻል መቻል አለብን አለበለዚያ ከህግ ውጪ መሄድ እንቀጥላለን
መልካም አቶ ኤልማው ድርሶ ልምጣ የተስፋውንና የእድሉን ነገር በአቶ ሙሉጌታም በአቶ ደረጀም ነካ አድርገዋቸዋል እሱን ገፋ አድርገን ይሄድ አዘቅት ውስጥ የገባን የሚመስል በጣም አሳዛኝ ነገር ሲነሳ የሚቅለውን ገጽ የማየት አቅማችን የሚያሳንሰዋልና ከዚህ ቀደም ከብዙ ዓመታት በፊት በማናውቃቸው ሰዎች የተደረጉ ቅድም በአቶ ሙሉጌታ እንደተቀመጠው የገሌ ልጅነትን ተከትሎ ምናልባትም ዝምድና ስለመኖር እንኳን እርግጠኛ የማይኮንባቸው አሁን እየተደረጉ ባሉት ሁኔታዎች ውስጥ ተጠያቂ ሲሆኑ እንሰማለን። ቅድም የገደለው ስተት ከሆነ ዛሬ የሚያደርገው ልክ የሚያደርግ ነገር የለምና እንዲህ ያለው ነገር እንዲያኗኑረን በቀል አይደለምና መልሱ በመረረ መንገድ እንዳይሄድ ሰው ወደፊት የሚያስኬዱን ተስፋ የሚሰጡ ምን አይነት ነገሮች ይታዩታል እንደ ሀገርም የተሻለ ሁኔታ ውስጥ መግባት እንድንችል
እሺ መቼም በሀገር በድርጅት በቤተሰብ ችግር ሁሉ ጊዜ ይፈጠራል አንዳንዱ ችግር በወቅቱ እርምጃ ለመውሰድ ቸል ስናመነታ ወደፊት ደረጃ በሀገርም ደረጃ እንደዛ ብዙ ጥፋት ይመጣል ብልህ ቤተሰብ ብልህ መሪ ያላት ሀገር ከዚህ ውድመት ከዚህ አሰቃቂ ሁኔታ ከዚህ ጥፋት ምንድን ነው የተማርኩት ብሎ ራሱ ይጠይቃልበት ምንድን ነው የተማርኩት ነገሩን መንግስት ላይ ብቻ ማዋል የለብን መንግስት ኃላፊነት አለበት አባታዊ ኃላፊነትም አለበት አባታዊ ኃላፊነቱ አንዱ ባለፉት አመታት የኢትዮጵያን ወጣት ሰባብ መቶን የሚያክለውን ህዝብ ባልሆነ የታሪክ ትርክት ጭንቅላቱ እንዲታጠብ እንዲመረዝ መፍቀድ አልነበረበትም የመንግስት ኃላፊነት ያ ነው አሁን ያ ትውልድ ከዛው ውጪ የሚያቀው ነገር የለም። ያን ትውልድ እንደገና የማስተማር ነገር ደግሞ መጀመር አለበት። ባስጨቋል የማወራረድና ኪሳራ ይሄ አንተ እንደዚህ አድርገኛል እንደዛ አድርገኛል የሚለው ነገር ከንቱ ነው፣ ዋጋ የለውም። ለዛሬ ምን ይጠቅመኛል? ለነገ ትውልድ ምን ይጠቅመኛል? እና በተቃዋሚ ፖለቲካ ድርጅቶች በመንግስትም በኩል ያለው ዛሬንና ነገር ነው ማየት ያለበት። ያንን ለወጣቱ ማስተማር ያለበት እና በሰሞኑ ጥፋትና ድርጊት አክራሪ ሆነው የሚፈረግ እና የምናውቃቸው ፓርቲዎች፣ ቡድኖች እነዚህ ሁሉ ራሳቸውን ሰብሰብ አድርገው ይሄ ነገር ተሰራ ነው ነገር ወደፊት ያሻግረናል እንዴ ያጠፋናል እንዴ ብለው መጠየቃቸውን በየቤታቸው መጠራጠር ይጠይቃሉ ይጠይቃሉ። ስለዚህ ነው እኔ አሁን በራሴ ግምት የሁሉ ጥፋት ድምር የሁሉ ልፋት የሰው ህይወት የተገበረበት ንብረት የጠፋበት እና የትም ያላደረሰን እንቅስቃሴና ተግባር ዛሬ ላይ ቆም ብለን ሁሉም እንዲያስብ የሚያደርግበት እና እነዚህ ሁሉ የሆኑ የህግ ባለሙያዎች ባሉበት በዚህ ላይ መናገር ችግር ቢሆንብኝም መንግስት መሽተት አለበት፣ ኃላፊነቱን መዘንጋት የለበት። ይሄንን በአንድ ወገን እያስከበረ መንግስት መሆኑን እያሳወቀ በሌላ በኩል ደግሞ የፖለቲካ እመርታ የምናገኝበት መድረክ ውይይት መድረክ መፈጠር አለበት፣ በጎን ኔጎሲሽን መካሄድ አለበት። የፖለቲካ መጀመሪያው መጨረሻው ድርድር ኔጎሲሽን። ከዚህ ፖለቲካን ማየት አይቻልም። ግትርነት ለተቃዋሚውም አይበጅም ለመንግስትም አይበጅም። እንደ ህዝብ ለሁላችንም ደግሞ በአመለካከት ደረጃ አይበጅም። ምን ማድረግ እንችላለን? እና ከግትር አቋሞቻችን በሌሎች አገሮች ለምሳሌ ታሪክ ስናይ ደቡብ አፍሪካን እንውሰድ። በአፓርታይድ ነጮችና በጥቁሮች መካከል እጅግ አስከፊ እኛ አጠገቡ እንኳን ማንደርስ የሚዘገንን ስራ የተካሄደው የመብት የመገደል የምን በሩዋንዳ ያን የመሰለ ነገር ተካሄደ። የእኛ ከዛ አንጻር ምንም አይደለም፣ ወደዛ ግን ማምራት የለብን። ስለዚህ ጠንካራ መንግስት ፖል ከጋሜ አንዱ ትልቁ የሆነ በግን ለምን ይህንን ለመረዳት የሚበጀውን ለመቀበል ያልዳበረ አእምሮና ልምድ እውቀት ትምህርት በሌላቸው ሁኔታ ይህ የነፃነቱም የግለሰብ መብትን ነገር ማቆም አለበት ብሎ የመንግስት ኃይልን ተጠቅሞ ህዝቡን እንደገና እያስተማረ ነው እና አዲሱን ነገር ደግሞ እንዲማሩ እየከፈተ ነው። አሁን ሩዋንዳ ጥሩ ስታቢሊቲ፣ ጥሩ ኢኮኖሚ እንቅስቃሴ፣ ብዙ ሪሶርስ የሌለበት ሀገር ነው። እኔ ለስራ ይጀዛ ከርም ያውቀዋል። ግን ጥሩ አመራር ያን ያደርጋል። ቀና እና ጥንታ ያለው ይሄ የሚደበቅ ነገር አለ እና ከዛ ካለንበት ትርክት ለመውጣት የሚያስችል ንግግር ማድረግ አስቸጋሪ ነው። ለምን ተካረናል? ለምን የኔ ነው ትክክሉ የኔ ነው ትክክሉ የሚል ሁኔታ ውስጥ ኖረናል? እና በዚህ ጊዜ ነው አንዳንድ መድረኮች ሲፈጠሩ በመሀል እንደ ሚዲየተርስ ሆነው የሚያነጋግሩ ፌስሴቪንግም ነገር ዲቫይስም እና እውነተኛውን ሀቀኛውን ነገር ለማውጣት የሚቻለው ሚዲየተርስ ሲኖሩ ነው። እና እነዛ የተካረሩ የተጣሉ ተጋደል ምናምን የተባሉ ማቀራረብ ብዙ ጊዜ ይፈጃል። የሚዲየሽን ኤፈርቱ ሎካል ሊሆን ይችላል። በሰሚነት ተደማጭነት ያላቸው በአቋማቸው በአመለካከታቸው ጥራት ያላቸው ሰዎች በመሀል ገብተው ሊያነጋግሩ ይገባል። መንግስት ሊያከብራቸው ይገባል። ተቃዋሚ ፓርቲዎቹ ሊያከብሯቸው ይገባል። ሽማግሌ እንበል ምን እንበል ግድ የለም። ግን የተካረረ እና ማጥ ውስጥ የገቡ አቋሞች ወደ አንድ ማዕከል ወደ ሴንተር ለማምጣት አስቸጋሪ ነው። ስለዚህ የኔጎሴሽን ህጎችን ማክበር አለብን፣ ዘዴዎቹን መከተል አለብን። እና በእኔ ግምት ተቃዋሚውን ያከረረውን ተምሯል ዛሬ ከትናንትና የሚል አመለካከት አለ። መንግስትም ተምሯል የሚል አመለካከት አለ። ተስፋ ለዚህም አለን ብዬ ገምታለሁ። ግን በተደጋጋሚ እንዳደረግነው እድሎች ደጋግሞ አመልጠውለ ይህንን እድል እንዳያመልጠን መጠንቀቅ አለብን ማለት እፈልጋለሁ።
መልካም አመሰግናለሁ። አቶ ይልማ፣ አቶ ሙሉጌታ አቶ ኤልማ ተስፋ አለ ተደጋግሞ የተሰጠ እድል አለ ይሄኛውም እንዳያመልጥም ብለዋል። በድርድርና በሽምግልናም ጭምር በሰላማዊ መንገድ የሚደረጉትን ጎላጋ ያሉ ጉዳዮች አንስተዋል። በሌላ በኩል ደግሞ በአንጻሩ የህግ ዳኝነት የህግ ቦታም አለ ተጠያቂ መሆን ያለባቸው ሰዎች ተጠያቂ እንዲሆኑ ይጠበቃልና በህግ ባለሙያነት ሆነ ይሄን ጥያቄ ማነሳለሁ። በውጭም በአገር ውስጥም ገና ውጥረቱ አረገበም። አንዳንድ ቦታዎች ለሰላማዊ ሰልፍ የሚወጡ ሰዎች ፍጥጫ ሁሉ እንመለከታለን። በዚህ አካባቢያችንም በሌሎች ዩናይትድ ስቴትስ ከተሞችም እየተመለከትን ነው። የሰላም አቅጣጫን የጀመርን አንመስልም። ወይንም ለመጀመር የፈቀዱ ካሉም በአንድ ልብ ሁላችንም በዛ መንገድ ይሄን አይመስልም። እንደ አገር እንደ ማህበረሰብ በመንግስትም በኩል ብዙ ሰዎች መታሰራቸውን ማወቃችን ቀደም ሲል የሚተቹት ያልተፈረደበትን ሰው ወንጃ የሚያደርግ አቀራረብ ጥያቄ ውስጥ መግባቱ ቀደም ተስፋ የሚያደርጉበት ጠንካራ መንግስት እንዲወጣ የተመኙትን ያህል ያ ጠንካራ መንግስት ከግልጽነትም ጭምር ነው የሚወለደውና ባነሰ መንገድ በሚሄድ ሌሎችን በመጫን ብቻ አይደለም የሚመጣውና መንግስትስ ኃላፊነቱን የመወጣት ጅምሪያ ያለው ወይ እንዲሁም የዜጎችን ያዛልቃለው እየተያዘው ጊዜው የሚጠይቀውን አካሄድ የሚመጥን አካሄድ እየተሄደ ነው ወይ ምን ይታዩታል በግራም በቀኝም?
አቶ ይልማ ቀደም ማርክሲዝምን አንስቶ ነበር። ማርክስን መጥቀስ ፈልጋላት ይልም ማርክሲዝም ምን ይላል? ሰዎች ታሪክ ይሰራሉ። ታሪካቸውን የሚሰሩት ግን በዘፈቀደ እነሱ በፈለጉት መንገድ ብቻ ሳይሆን ያለፈውንና ያለውን ነገር ተገንዝበው ነው። ማለት ህይወት የራሷ ህጎች አሏት። እንደሱም ሳትገነዘብ ዝም ብሎ ታሪክ መስራት ለፈለክ ብቻ ታሪክ አይሰራም ብሎ ያለው ነገር አለ። ዝም ብሎ በግርድፉ ሳስቀምጣው እና አሁንም ዶክተር አብይ ስለፈለጉ የሚያረጉት ነገር ትንሽ ነው። አም ሹር ኢትዮጵያ ከፍ ወዳለ ደረጃ ዛሬ ብትደርስላቸው ደስ የሚላቸው ይመስለኛል። ልክ እኔ ደስ የሚለኝን ያህል ግን እንደዛ አይደለም የህይወት አካሄድ። ስለዚህ በአንድ በኩል በጣም የሚደነቅና መመስገን የሚገባው ህዝብ አለ ኢትዮጵያ ውስጥ። ኢትዮጵያ ህዝብ የሚገርም ህዝብ ነው። ልክ እንዳልኩ አንድ የኦሮሞ ወጣት ሻሸመኔ ውስጥ የሚኖር የኔ ተማሪ የነበረ የነገረኝ ልንገር፣ አንድ የኦሮሞ ወጣት ተነስቶ ኦሮሞ ያልሆነውን ሰው ሊጎዳ ሲሞክር የኦሮሞ ወላጆች ለምነው ያስቆሙት ሰው አለ። እንዴ አንተ ልትጎዳ የፈለግከው ከኛ ጋር ያደገን ወንድማችን እኮ ነው፣ የኛ እኮ ነው፣ እንዴት እንደዚህ ታደርጋለህ? እኛ እያለን እኛን መጀመሪያ ጉዳንና ከዛ በኋላ እሱ ጋር ትሄዳለህ ብሎ ያስቆሙም አሉ። በሌላ በኩል እየተጠቁም የተከላከሉ አሉ፣ ሳይጎዱ ማለት ነው። እና ኢትዮጵያ አሁን ባለችበት እስካሁንም የቆየችው ማለት ነው እስካሁንም አሁን ባለችበት የቆየችው ኢትዮጵያውያን የሆነ አንድ አርጎ ያቆየን ነገር አለ። ያ ነገር አሁንም መቀጠል ያለበት ይመስለኛል። ቅድም ተገልጿል፣ የሀገር ሽማግሌዎች አሉን፣ ሃይማኖትም ከፍተኛ ሚና የሚጫወት ይመስለኛል። ባህሉም አለ፣ የሆነ ሞራላችንም አለ። ይሄ ነውር ነው፣ ይሄ ልክ አይደለም፣ ይሄ ጥሩ አይደለም የምንለው ነገር አለ። ይሄ ያስተሳሰረን እድር ሊሆን ይችላል፣ ክርስትናም ሊሆን ይችላል፣ እስልምናም ሊሆን ይችላል። ብቻ የሚያገናኝን በጣም የሚያስተሳስሩን ታሪካችንም አለ። አብረን ሞተናል፣ አብረን ዘምተናል፣ አብረን አልቅሰናል፣ ስቀናል። ያ ሁሉ ኢትዮጵያን ልዩ በሆነ መንገድ ያሰራት ይመስል እሱ ነገር ትልቅ ነገር ነው። እሱ ነገር መጠንከርና መቀጠል አለበት ብዬ አስባለሁ በአንድ በኩል። በሌላ በኩል ደግሞ መንግስት ጠንካራ መሆን አለበት ስልህ፣ ጠንካራ መንግስት ማለት ምን ማለት ነው? ጠንካራ መንግስት ማለት ሰዎችን የሚጨፈጭፍ ማለት አይደለም። ለነገሩ ሰዎችን የሚጨፈጭፍ መንግስት ጠንካራ መንግስት አይደለም፣ ደካማ መንግስት። ጠንካራ መንግስት ማለት ሰዎችን ከጉዳት የሚጠብቅ ማለት ነው። እኔ የዶክተር አብይ መንግስት እንዲጠናከር የምፈልገው የኢትዮጵያ ህዝብ ከጉዳት ማዳን እንዲችል ፕሮቴክት እንዲያደርግ ነው። ምክንያቱም ዋና ዓላማ መንግስት ሰላምን ማስጠበቅ ነው፣ ሰላምን ማፍረስ አይደለም። ስለዚህ ሰላም የሚጠበቀው ደግሞ ልክ ዶክተር ደረጀ እንዳለው ህግ ሲጠበቅ ነው። መንግስት ሰላምን የሚያስጠብቀው በህግ ነው፣ በዘፈቀደ አይደለም። ህግ ደግሞ የኢትዮጵያ ህግ ምን ይላል? ሁሉም ሰው በህግ አይን እኩል ነው። ሁሉም ሰው በህግ አይን ማለት የህግ አይን ብሔር የለውም ማለት ነው። የህግ አይን ክልል የለውም ማለት ነው። የህግ አይን ፕሮፌሽን አያውቅም። የህግ አይን አርግ የተባልከው ሳታርግ ስትቀር ወይም አታድርግ የተባልከው ነገር ስታረግ የምትጠየቅበት በማጥፋት ብቻ ማስረጃ ቀርበ ዳኛ ቢቀርበ ዳኛ ማለት መhall ላይ ያለ ማያዳላ ሁሉንም እኩል አይቶ ማስረጃዎች መዝኖ ፍርድ የሚሰጥ ማለት ነው። ሶ ይሄ የማረግ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ሲል ኢትዮጵያን ህዝብ እስከ ቀበሌ ወርዶ ማደራጀት የሚችል አንዳንድ የመንግስት ሲደግም ህዝቡ ራሱ በራሱ መጣበቅ የሚችልበት አደረጃጀት መፍጠር የሚችል አሁን አዲስ አበባ ያያየን ያለ ነው። እንደዛ የአዲስ አበባ ሰው በየሰፈሩ ራሱን ለመጠበቅ ሲደራጅ እንደቆየ ሰምቻለሁ። እሱ መንግስት ሬኮግናይዝ አርጎ ነው ኔበርሁድ ዋች የሚባል አለ አሜሪካ ማገር ቢሆን ሰው እንደሱ አይነት ነገር። ምክንያቱም አሁን ክራይሲስ ሲቹዌሽን ውስጥ ነው ያለነው። አሁን አስቸጋሪ ጊዜ ውስጥ ኖርማል ጊዜ አይደለም። ሶ በኖርማል ጊዜ በደህና ጊዜ በመደደው ጊዜ ማጠብቀው አይነት መንግስት እንዲኖር ፈልጋለሁ እኔ። ሶ ዛት የሆነ ችግር ሲፈጠር ለምሳሌ እዚህ ፓትሮል ቢያረክ ፖሊስ እየሰፈሩ ለምሳሌ አዲስ አበባ እና ምልክት ያለው መኪና መብራት የሚያበራ መኪና እያሳየ የሚዞር ፓትሮል ቢኖርም ምንድነው ዲተረንት ኢፌክት አለው። ይሄ ህግ መጣስ የሚፈልግ ሰው እንዳይጥስ ይሄ እስከ በየቀበሌው ሰው እየተደራጀ ራሱን እንዲጠብቅ እንኳን ቢደረግ እነዛ ጥፋት መፍጠር የሚፈልጉ ሰዎች የመቆም የማሰው ሁለተኛ እንያዛለን እንቀጣለን የሚል ስሜት አድርባቸውና ከዚህ ቀውጢ ሰዓት ትንሽ ፋታ አግኝተን እንድንወጣ ከዛ መንግስት በጊዜው የተስተካከለ የተጠናከረ አሁን አየ ዋና ኢንትረስታችን ሴኩሪቲ ሊበርቲ አይደለም ማለት ደህንነት ነው። አሁን ነጻነት አይደለም መብት አይደለም። አሁን እኔም ፈልገው የመኖር መብት የተረጋግጦ በህይወት የመኖር መብት የተረጋግጦ ከዛ ነገር የልጅ መብቶች የምጠይቅበት ሁኔታ ላይ እንድቀመጥ ነው ፈልገው። ሶ በዚያ አስቸጋሪ ሰዓት መንግስት ከፍ ያለ ህግን የማስፈጸም ጉልበት ኖሮት እኔ ከቤት ሳልወጣ ብቆይ እችለዋለሁ፣ እኔ እንቅስቃሴ ቢገደብ እችለዋለሁ። ምክንያቱም በወጣም ሴፍቲ ያልተረጋገጠ ሚኒንግለስ መንገድ ላይ ሰው የሚያስቆመኝ ከሆነ እና መንግስት የማይደርስልኝ ከሆነ ምን ጥቅም አለ? ስለዚህ መጀመሪያ መንግስት እንደዛ ማድረግ የሚችልበት ደረጃ ላይ እንዲደርስ እፈልጋለሁ።
በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሐዘንና የቁጣ ስሜት ባሻገር በሚዛንና ባርቆ ሐሳቢነት የዛሬን ብቻን ሳይሆን የነገውንም የህይወት መንገድ ጭምር ባስተዋይ ልቦና ለመመርመር ታልሞ ከሶስቱ እንግዶቻችን ጋር ያደረግነው ሰፊ ውይይት አድማጮች አልተቋጨም። ለአሁኑ ግን እንግዶችን አቶ ይልማ አዳሙን፣ አቶ ሙልጌታ አረጋዊና አቶ ደረጀ ደምሴ ቡልቶን ለጊዜያቸው አመሰግናለሁ። ሴርስትልኝ